የአሜሪካ ድምፅ ነው። የአሜሪካ ድምፅ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
መሆኔን ምናምን አይተው መሰለኝ እንግዲህ ያው ሌሊት ላይ መኝታ ክላሴ መስታወት ሲሰበር እንዲህ የጥይት ድምጽ የሰማው መስሎኝ ስባንን መስታወቱ በላይታችን ላይ ወረደ። አራት ነን እስከ ልጆቼ ደንግጠን ተነሳን። ከዛ በዛ በተሰበረው ብቅ ብሎ ድምጽሽን ብታሰሚ በዚህ ቦምብ ነው ልጆችሽን ሁሉ ጸጥ ማረጋች። አንድ ድምጽ ሳታሰሚ ክፈቻለኝ። ከዛ ከፈትኩ።
የሰባት አመት ታዳጊ ህፃን ልጃቸው የታገተችባቸው እናት ወይዘሮ ራቢያ በላይን ነበር የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ዜናውን ተከትሎ ይቀርባል። የተባበሩት መንግስታት ድርጅት ጉባኤ በኒውዮርክ ሁለተኛ ቀኑን ይዟል። ባልደረባችን ከስፍራው ትገኛለች። የቀጥታ ስርጭት ይኖረናል። ረቡዕ መስከረም 15 2017 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን ተመልካቾቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። እንግዲህ ወልዴ ለዜናው ተሰይሟል። ብርሃን ኃይሉ የስርጭት ምህንድስናውን ታቀላጥፍልናለች። ደረጀ ደስታ ነው ዋና አዘጋጁ። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና።
በድጋሚ እንደምን አመሻችሁ። በወላይታ ዞን አውቶቡስ ተገልብጦ 28 ሰዎች ሞቱ። የህወሓት አመራሮች የክልሉን ኃይሎችን በተመለከተ የጊዜያዊ አስተዳደሩ ካቢኔ ያወጣውን መግለጫ ተቃወሙ። ሶማሊያ ለኢትዮጵያ ክስ ምላሽ ሰጠች። እንዲሁም እስራኤል ቀጠናውን ወደ ለየለት ጦርነት እየገፋች ነው ሲሉ የአካባቢው ሀገራት አስታወቁ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኝበታል። አሁን በቅድሚያ አሁን ወደ ደረሰን ዜና እናልፋለን። ከደቡብ ኢትዮጵያ ክልል ወላይታ ዞን ሶዶ ከተማ ወደ ማዕከላዊ ኢትዮጵያ ክልል ዳውሮ ዞን ሲጓዝ የነበረ የህዝብ ማመላለሻ መለስተኛ አውቶቡስ ተገልብጦ 28 ሰዎች መሞታቸውን የወላይታ ዞን ሰላምና ጸጥታ መምሪያ ለአሜሪካ ድምፅ አስታወቀ። የወላይታ ዞን ሰላምና ጸጥታ መምሪያ ኃላፊ ኮማንደር ተስፋዬ ኦታተ አደጋው የደረሰው ዛሬ መስከረም 15 ቀን 2017 ዓ.ም ሲሆን በአደጋው 28 ሰዎች መሞታቸውን ለአሜሪካ ድምፅ አስታውቀዋል። አደጋው የደረሰው በወላይታ ዞን ኪንዶ ዲዳይ ወረዳ ግርባ ወንዝ አካባቢ ሲሆን 19 በሕይወት ተገኝተው ለሕክምና ወደ ሆስፒታል መወሰዳቸውን ገልጸዋል። ከእነዚህም ውስጥ 14 ሰዎች ደግሞ ከባድ ጉዳት እንደደረሰባቸው ተናግረዋል። ኤፍኤስአር የተባለ የህዝብ ማመላለሻ መኪና ከወላይታ ሶዶ ዳውሮ ዋካ ከ50 በላይ ሰዎችንም አሳፍሮ እንደነበር ገልጸዋል። ያልተገኙ አስከሬኖች መኖራቸውን ጠቁመው ፍለጋው መቀጠሉንም ኮማንደር ተስፋዬ አመልክተዋል። ጉዳቱ አስከፊ የሆነው ተሽከርካሪው ተገልብጦ ወደ ግርባ ወንዝ በመግባቱ ነው ያሉት ኃላፊው ተጎጂዎችን ወደ ሀላሌ የመጀመሪያ ደረጃ ሆስፒታል መውሰዳቸውንና እርሳቸውም በሆስፒታሉ የተገኙ መሆኑን ባልደረባችን ዮናታን ዘብዴዎስ ከሐዋሳ ያደረሰን ዜና ያመለክታል። ሶማሊያ ለኢትዮጵያ ክስ ምላሽ ሰጠች። የኢትዮጵያው የውጭ ጉዳይ ሚኒስትር ታዬ አጽቀሥላሴ የውጭ ኃይሎች ያሏቸው ወገኖች ለሶማሊያ መሳሪያ ማቀበላቸውን፣ የተዳከመውን የጸጥታ ሁኔታ የሚያባብስና መሳሪያውም በሶማሊያ በሚገኙ አሸባሪዎች እጅ ሊወድቅ ይችላል ብለው መናገራቸውን ተከትሎ የሶማሊያው የውጭ ጉዳይ ሚኒስትር ነቀፌታ አሰምተዋል። የሶማሊያው የውጭ ጉዳይ ሚኒስትር አህመድ ሞዓሊም ፊቂ ለሮይተርስ የዜና ወኪል እንዳሉት ስም አጥፊ ብለው የጠሩት የኢትዮጵያ መግለጫ በህገወጥ መንገድ በሶማሊያ ድንበር እየገባ በሲቪሎችና በአሸባሪዎች እጅ የሚወድቀውን መሳሪያ ሁኔታ ለመደበቅ የሚደረግ ሙከራ ነው ብለዋል። ፋቂ ለክሳቸው ምንም አይነት ማስረጃ እንዳላቀረቡ የሮይተርስ ዘገባ አመልክቷል። ፋቂ አክለውም ኢትዮጵያ የሶማሊያን ሉዓላዊነት በመዳፈሯ ላይ ያለውን ትኩረት ለማስቀየስ እየሞከረች ነው ብለዋል። ኢትዮጵያ ወደ ፑንትላንድ መሳሪያ ታስገባለች ስትል ሶማሊያ ባለፈው ሳምንት ኢትዮጵያ ላይ ክስ አሰምታ ነበር። ኢትዮጵያ በክሱ ላይ እስካሁን መልስ አልሰጠችም። ኢትዮጵያ ከሶማሌላንድ ጋር የባህር በር አጠቃቀምን በተመለከተ የተፈራረመችው የመግባቢያ ስምምነት ውጥረት ፈጥሮ ባለበት ሁኔታ የጦር መሳሪያ ወደ ሶማሊያ መላኳን ግብጽ በዚህ ሳምንት አስታውቃለች። ግብጽ መሳሪያውን ወደ ሶማሊያ የላከችው ሶማሊያ ጸጥታና መረጋጋት ለመፍጠር የምታደርገውን ጥረት ከአሸባሪዎች ጋር የምታደርገውን ፍልሚያና ግዛትና አንድነቷን ለመጠበቅ የምታደርገውን ጥረት ለመደገፍ የምታደርገው የእርዳታ ማዕቀፍ አካል እንደሆነ ታስታውቃለች። የህወሓት አመራሮች የክልሉን ኃይሎች በተመለከተ የጊዜያዊ አስተዳደሩ ካቢኔ ያወጣውን መግለጫ ተቃወሙ። የህወሓት አመራሮች ሲያደርጉ የነበረውን ጉባኤ ተከትሎ ትላንት ማክሰኞ አመሻሽ ላይ ባወጡት መግለጫ የትግራይ ክልል የጸጥታ ኃይሎች በአስተዳደሩ ስር መሆን አይገባቸውም ሲሉ የክልሉን አስተዳደር ካቢኔ ውሳኔ እንደሚቃወሙ አስታውቀዋል። በአሁኑ ጊዜ በህወሓት ውስጥ ክፍፍል እንዳለ ለማሳየት በክልሉ አስተዳደር የቀረበው አገላለጽ ተቀባይነት የለውም ያለው መግለጫቸው፣ ልዩነቱ ያለው ህወሓትን በማዳን የትግራይን ህዝብ ጥቅም ለማረጋገጥ በሚጥር ፓርቲ እና በሂደት ከትግል ወጥቶ ፓርቲውን እና ሰራዊቱን ለማፍረስ በሚንቀሳቀስ ቡድን መሃል ነው ሲል ወንጅሏል። በሌላ በኩል የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ለወረዳዎች፣ ከተሞችና ክፍለ ከተሞች ምክር ቤቶች በጻፉት ደብዳቤ ህገወጥ ጉባኤ ያካሄደ ቡድን ያሉት ምክር ቤቶችን በመጠቀም ይቃወሙኛል ያላቸውን አመራሮች ከስልጣን እያወረደና ጥላሸት እየቀባ ነው፣ ይህ መቆም አለበት ብለዋል። አድማጮች፣ የዚህን ዜና ዝርዝር በምሽቱ የመጽሔት ክፍለ ጊዜያችን በዝርዝር እንመለስበታለን። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስራኤል ቀጠናውን ወደ ለየለት ጦርነት እየገፋች ነው ሲሉ የአካባቢው አገራት አስታወቁ። በቀጠናው አደገኛ በሆነ ሁኔታ ጦርነቱ ከመስፋፋቱ በፊት እስራኤል በጋዛ ላይ የምትፈጽመው ጥቃት ይቁም ሲሉ ግብፅ፣ ዮርዳኖስና ኢራቅ ዛሬ ረቡዕ በጋራ ባወጡት መግለጫ አስታውቀዋል። የሦስቱ አገራት የውጭ ጉዳይ ሚኒስትሮች ባወጡት መግለጫ እስራኤል በሊባኖስ ላይ የምትወስደውን ወታደራዊ እርምጃ አውግዘው እስራኤል ቀጠናውን ወደ ለየለት ጦርነት እየገፋች ነው ብለዋል። ሚኒስትሮቹ በተጨማሪም የተመድ የጸጥታው ምክር ቤትና ዓለም አቀፉ ማህበረሰብ ጦርነቱን ለማስቆም እንዲንቀሳቀሱ ጠይቀዋል። በሰሜን እስራኤል ሄዝቦላ ለአንድ ዓመት ያህል በሮኬት በፈጸመው ጥቃት ሲያበያ የተፈናቀሉ ዜጎችን ወደ መኖሪያቸው ለመመለስ በሚል እስራኤል በሊባኖስ በሚገኘው ሄዝቦላ ላይ ጥቃቷን አጠናክራ ሰንብታለች። እስራኤል በምድርና በአየር በጋዛ ላይ በምታደርሰው ጥቃት ቢያንስ 41495 ፍልስጤማውያን እንደሞቱ እንዲሁም ከ96000 በላይ ደግሞ ጉዳት እንደደረሰባቸው በጋዛ የሚገኘው የጤና ሚኒስቴር አስታውቋል። ሐማስ ትላንት ማክሰኞ ባወጣው መግለጫ ደግሞ በጋዛ ያለውን ጦርነት ለማስቆም የተባበሩት መንግስታት ድርጅት አስቸኳይ እርምጃ ይወስዳል ብሎ እንደሚጠብቅ አስታውቋል። በመጨረሻም የአሜሪካው ፕሬዝደንት ጆ ባይደን ለረጅም ጊዜ ሲጠበቅ የነበረውን የአፍሪካ ጉብኝት በመጪው ወር ጥር ወር ላይ በአንጎላ እንደሚያደርጉ ዋይት ሀውስ ትናንት ማክሰኞ አስታውቋል። ባይደን ከሁለት ዓመታት በፊት የአፍሪካ መሪዎችን ዋሽንግተን ላይ ለጉባኤ በጋበዙበት ወቅት አህጉሪቱን እንደሚጎበኙ ቃል ገብተው ነበር። ጉብኝቱ የአሜሪካ ባላንጣ የሆነችው ቻይና በአህጉሪቱ ያላትን እያደገ የመጣ ተጽዕኖ ለመገዳደር አስተዳደሩ የሚያደርገው ጥረት አካል እንደሆነ የአሶሴትድ ፕሬስ ዘገባ አመልክቷል። ምክትል ፕሬዚደንት ካማላ ሃሪስ እና ቀዳማዊ እመቤት ጂል ባይደንን ጨምሮ በርካታ የካቢኔ አባላት ባለፈው የፈረንጆች ዓመት በአፍሪካ ጉብኝት አድርገዋል። የስልጣን ዘመናቸው ሊጠናቀቅ ጥቂት ወራት የቀሩት ባይደን እንደ ፈረንጆቹ አቆጣጠር በመጪው ጥር ከ10 እስከ 15 ድረስ በበርሊን ጀርመን እንዲሁም በሉዋንዳ አንጎላ ጉብኝት እንደሚያደርጉ የዋይት ሃውስ የፕሬስ ኃላፊ ካሪን ዣን ፔር በባይደን ትናንት ኒውዮርክ በሚካሄደው የተመድ ጉባኤ ላይ ንግግር ለማድረግ በተገኙበት ወቅት አስታውቀዋል። ከእንደ አውሮፓውያን አቆጣጠር 2015 ወዲህ ከሳራ በታች ባሉ ሀገራት አንድ የአሜሪካ ፕሬዚዳንት ጉብኝት ሲያደርግ ባይደን የመጀመሪያ ይሆናሉ። ባይደን በጀርመኑ ጉብኝታቸው ዩክሬን የሩሲያን ወረራ ለመመከት በምታደርገው ጥረት ጀርመን የምታደርገውን ድጋፍ በተመለከተ ምስጋናቸውን እንደሚገልጹና የአሜሪካንን አጋርነትም እንደሚያጠናክሩ ታውቋል። በዚሁ የምሽቱን ዜና ፈጽማለሁ። ለቀሪ ዝግጅቶች ወደ አሉላ መልሳቸዋለሁ።
ዜን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ዛሬ ዕለቱ ረቡዕ ምሽት መስከረም 15 2017 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ናት አቀናባሪያችን። ደረጀ ደስታ የዕለቱ ዋና አዘጋጅ ነው። አባየው ገበያው የዌብና ማህበራዊ ገጾቻችን ታስተናግዳለች። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በቅድሚያም የሰዓቱን አብይ ርዕስ የሰባት ዓመት ታዳጊ ህፃን በማገት የተጠረጠሩ ሰዎች በቁጥጥር ስር መዋላቸው ተገለጠ። የሰባት ዓመት ታዳጊ ህፃን አግተው 700 ሺህ ብር ሲጠይቁ ነበር ያላቸውን ተጠርጣሪዎች በቁጥጥር ስር መዋሉን በአማራ ክልል የደሴ ከተማ አስተዳደር ፖሊስ ነው ያስታወቀው። ተጠርጣሪዎቹን በቁጥጥር ስር ለመዋል በተደረገው እንቅስቃሴ ወይም ጥረት የአካባቢው ማህበረሰብ ያደረገውም ትብብር ፖሊስ ማመስገኑን ጠቅሶ መስፍን አራጌ ተከታዩን አድርሶናል።
በአማራ ክልል ደሴ ከተማ አስተዳደር ቂጣ እየተባለ በሚጠራው አካባቢ የሰባት ዓመት ታዳጊ ህፃን መስከረም 11 ቀን 2017 ዓ.ም ከሌሊቱ 6 ሰዓት ከመኖሪያ ቤቱ አስገድደው በመውሰድ በገንዘብ ሲደራደሩ ነበር ያላቸውን ተጠርጣሪዎች በቁጥጥር ስር መዋሉን ነው የከተማ አስተዳደሩ ፖሊስ ያስታወቀው። ተጠርጣሪዎቹን በአንድ ቀን ልዩነት መስከረም 12 ቀን 2017 ዓ.ም በቁጥጥር ስር መዋሉን በከተማ አስተዳደር የአራተኛ ፖሊስ ጣቢያ አዛዥ ምክትል ኮማንደር መንግስቱ አሊ ገልጸዋል።
ታቸው ወቅቱ ያልታወቁ ሶስት ግለሰቦች ቤት በመቆርቆር የመጣ ነው። ከሰሜን ወሎ አካባቢ ነው እና ባለቤትሽ ልጆቻችንን አስጨርሶብናል፣ ስለዚህ ክፈቺ፣ ካልሆነ ቦምብ እንጥላለን በሚል ከቦምብ ጋር ተመሳሳይ የሆነ ድንጋይ በመያዝ መስኮቱን ሰብረው በኃይል ከፍተው ቤቱን የመፈተሽ ስራ ሰርቷል። መጨረሻ ላይ ባለቤትሽ ሳየት ነው ብለው ሲጠይቁ የለም በማለታቸው ልጁን አፍነው ይዘው የመሄድ ሁኔታ ነው ያለው። ሲወስዱ የእሷንም ስልክ ይዘውባት ሂደው ስለነበር አባትየው ደውለው 700 ሺህ ብር ካስገ ባህል ልዩ እንለቃለን የሚል ነው።
ምክትል ኮማንደር መንግስቱ ታዳጊውን በማገት የተጠረጠሩትን ግለሰቦች በቁጥጥር ስር ለመዋል በነበረው እንቅስቃሴ ላይ የአካባቢው ነዋሪ ሚና የላቀ መሆኑን ጠቅሰዋል።
ከአንድ ሰዓት በኋላ ከሌሊቱ 8 ሰዓት ላይ መረጃውን እኛ ደረሰ። አስፈራርቷ ስለሄደ መጀመሪያ መጮህም ሌላም ድረሱ ሊጥሪ ማሰማት አልቻለችም። ወደ አሁኑ ጫካ የመፈተሽ ባዶ ቤቶችን የመፈተሽ እስከ 4 ማዕዘን ደሴ ከተማ ላይ ኬላ የመዘጋት ስራ ነው የተሰራው። ጠዋት ላይ ሙሉ የአካባቢውን ህብረተሰብ፣ ወጣቶች፣ በተለይ ለጸጥታ ስራ አጋዥ የሆኑ እነዛን እስካሁን ከከተማችን አልወጡም እዚሁ ነዋሪዎች ናቸው በሚል ነዋሪው የተፈጸመውን ድርጊት አውግዞ በተለይ ከሌላ አካባቢ የመጡ ተጠርጣሪዎችን ጥቆማ እንዲሰጥ፣ አከራይ ተከራይ እንዲለቅ፣ ቀንም ማታም አካባቢውን 4ቱን ማዕዘን በጥበቃ እንዲሳተፍ በሰጠነው አቅጣጫ መሰረት ስራ ተሰራ። መጨረሻ ላይ ከምሽቱ 1 ሰዓት ተኩል አካባቢ ላይ ወጣቱ የአካባቢው ህብረተሰብ ደፈጥ አድርጎ ነበር። 3 ህብረተሰብ 1 ሚኒሻ 1 ፖሊስ ቋሚ የተባሉ መሻለኪያ መንገዶች ላይ የመዝጋት ስራ ሰርቶ ነበር። ተሽከርካሪም በሰዓቱ እንዲቆም ተደርጓል። ከምሽቱ 1 ሰዓት ተኩል ከአንድ ቦታ ተነስቶ አንድ ቦታ ቀይሮ ወደ ሌላ አካባቢ ሊሾልክ ሲል በተሰጠው በህብረተሰቡ መረጃ መሰረት ህብረተሰቡ እንዲያዝ የተደረገበት ሁኔታ ነው ያለው። ለጊዜው 3 ናቸው የመጡት፣ ግን ዋና ዋና የሚባሉት 2ቱ ተጠርጣሪዎች ከነ ስልኩ ተይዘዋል። በተመሳሳይ ህፃኑም ልጅ ያለምንም ችግር በሰላም ያገኘንበት ሁኔታ ነው ያለው።
ታግቶ የነበረው ህፃንና ትራቢያ በላይ ለአሜሪካ ድምጽ ሲናገሩ ይኖሩበት ከነበረው ሰሜን ወሎ ዞን ውርጌሳ አካባቢ በጸጥታ ችግር ምክንያት ወደ ደሴ የመጡት በቅርቡ እንደሆነ ጠቁመዋል። መስከረም 11 ቀን 2017 ዓ.ም ከሌሊቱ 6 ሰዓት አካባቢ ተፈጸመ ያሉትንም እንደሚከተለው አውስተዋል።
ባለቤቴ ወደ ሳውዲ ይመላለሳል፣ ብቻዬን መሆኔን ምናምን አይተው መሰለኝ እንግዲህ ያው ሌሊት ላይ መኝታ ክላሴ መስተዋት ሲሰበር እንዲህ የጥይት ድምጽ የሰማው መስሎኝ ስባነን መስተዋቱ በላይታችን ላይ ወረደ። 4 ነን እስከ ልጆቼ ደንግጠን ተነሳን። ከዛ በዛ በተሰበረው ብቅ ብሎ ድምጽሽን ብታሰሚ በዚህ ቦምብ ነው ልጆችሽን ሁሉ ጸጥ ማረጋቸው፣ አንድ ድምጽ ሳታሰሚ ክፈች አለኝ። ከዛ ከፈትኩ። ያው ሁሉንም የሚፈልጉትን አነሱ። አንድ ባዶ ሻንጣ አገኙ። እሱ ውስጥ እየጨመሩ እኛ በዚህ አይበቃንም፣ ብር የምታስልኪ ከሆነ አሁኑ በ5 ደቂቃ ስልኪ፣ ካልሆነ ግን በቃ ጨርሰናችሁ ነው የምንሄደው ምናምን አሉ። ከዛ እንደዛ ሲሉኝ እንደገና ደወልኩ ወደ ባለቤት። ከዛ አካውንቱን በቃሉ ነገረው አንዱ ማለት ነው። ከዛ አሁን 3 ደቂቃ ነው የቀረሃለው። እንደዛው እያሉ እያለ አሁን የሚገባልን አይደለም ልጅ ነው የምንወስደው አሉ። ከዛ በቃ ወጡ።
ልጃቸውን ምንም አይነት ጉዳት ሳይደርስበት በማግኘታቸው ደስታቸውንና ምስጋናቸውን ገልጸዋል።
ያአላህ እኔ እንጃ የነበረውን ደስታ መግለጽ አልችልም። እኔ እንጃ የጢጣ ህዝብ በጣም ሊመሰገን የሚገባው ህዝብ ነው። እዛ ላይ ፖሊሶቹም በጣም ትልቅ ስራ ነው የሰሩት።
ተጠርጣሪዎቹን በቁጥጥር ስር ለመዋል የነበረውን ተልዕኮ ሲመሩ እንደነበር ያስታወቁት ሳጅን አድማሱ ዳዊት ተመሳሳይ ወንጀሎችን ለመከላከል ምክር ያሉትን ለግሰዋል።
ማታ ማታን ቀንም ህፃናቶችን የማያዝ ጸጉረ ልውጥ የሆኑ ሰዎችን መከታተል ወደ ህግ አካል ማምጣት ተከራይ አከራይ እዚህ አካባቢ የተወለደ ሰው የሚያደርገው ነገር አይደለም ወደ ህግ አካል ወደ ፖሊስ መጥተው እኛ አይተናቸው እንዲያከራዩ ማድረግ ማታ ማታ አካባቢውን የመጠበቅ ሁኔታ ማመቻቸት ህብረተሰቡ ሁሉ
ከቅርብ ጊዜያት ወዲህ በአማራ ክልል ህፃናትን በማገት ገንዘብ የመጠየቅ ገንዘቡንም በወቅቱ ካላገኙ ጥቃትና ግድያ የመፈጸም ወንጀሎች መበራከት ያሳሰባቸው የደሴ ከተማ ነዋሪዎች አጥፊነታቸው በተረጋገጡ ሰዎች ላይ አስተማሪ ፍርድ ሊሰጥ ይገባል ብለዋል። በቅርቡ በጎንደር ከተማ በሁለት ዓመት ህፃን ላይ የደረሰው እገታና ግድያ ተከትሎ የአካባቢው ማህበረሰብ ተቃውሞውን አደባባይ በመውጣት መግለጹ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ በተከታዩ ርዕስ ደግሞ ወደ ትግራይ መቀሌ እናቀናለን። ጉባኤ ያካሄዱ የህወሓት አመራሮች የጊዜያዊ ካቢኔውን መግለጫ መቃወማቸውን ይገልጣል። ጉባኤ ያካሄዱት የህወሓት አመራሮች ትላንት ማክሰኞ አመሻሽ ላይ ባወጡት መግለጫ የትግራይ ክልል የጸጥታ ኃይሎች በአስተዳደሩ ስር መሆን አይገባውም ሲሉ የክልሉን አስተዳደር ካቢኔ ውሳኔ እንደሚቃወሙ ገልጠዋል። በአሁኑ ወቅት በህወሓት ውስጥ ክፍፍል እንዳለ ለማሳየት በክልሉ አስተዳደር የቀረበው አገላለጽ ተቀባይነት የለውም ያለው መግለጫቸው፣ ልዩነቱ ያለው ህወሓትን በማዳን የትግራይን ህዝብ ጥቅም ለማረጋገጥ በሚስጥር ፓርቲና በሂደት ከትግል ወጥቶ ፓርቲውንና ሰራዊቱን ለማፍረስ በሚንቀሳቀስ ቡድን መካከል የሚታይ ነው ሲል ጠቅሷል። በሌላ በኩል የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ለወረዳዎች ለከተሞችና ክፍለ ከተሞች ምክር ቤቶች በጻፉት ደብዳቤ ህገወጥ ጉባኤ ያካሄደው ቡድን ምክር ቤቶችን በመጠቀም ይቃወሙኛል ያላቸውን አመራሮች ከስልጣን እያወረደና እያጠለሸ ነው፣ ይህም መቆም አለበት ማለታቸውን ጠቅሶ ሙሉጌታ አጽብሀ ተከታዩን አሰናድተዋል።
ትላንት ማክሰኞ መስከረም 14 ቀን 2017 ዓ.ም ምርጫ ቦርድ እውቅና ያልሰጠውና በህወሓት አመራሮች ውዝግብ በፈጠረው ጉባኤ የተሳተፉ የህወሓት አመራሮች ባወጡት መግለጫ የክልሉ የጸጥታ ኃይሎች በጊዜያዊ አስተዳደሩ ስር ሊመሩ አይገባም ሲሉ የአስተዳደሩን ካቢኔ መግለጫ ተቃውመዋል። ጊዜያዊ አስተዳደሩ የፕሪቶሪያው ስምምነት እንዲያስፈጽምና አስተዳደራዊ ስራ ሊያከናውን እንጂ እንደ አንድ መደበኛ መንግስት ሰራዊት ሊመራ አይችልም ሲል መግለጫው ጠቅሷል። እንዲሁም በአሁኑ ጊዜ ባለው አደረጃጀት የጊዜያዊ አስተዳደሩ ተጠሪነት ለፌዴራል መንግስት ነው ያለው መግለጫው፣ በዚህም ሰራዊቱ በፌዴራል እንዲታዘዝ የሚያደርግ አደገኛ ሁኔታ ይፈጥራል ብሏል። ይህ ሰራዊት በዲዲአር ወደ ቀድሞ ህይወቱ እንዲመለስ የሚጠብቅ እንጂ ፖሊስ ወይም ሚሊሻ ስላልሆነ በአስተዳደሩ ሊመራ አይገባም በማለትም መግለጫው አክሏል። የዚህ ሰራዊት ተልእኮ ምንድን ነው፣ እንዴት መመራት ይገባዋል የሚል አካታች ውይይት ያስፈልገዋል ሲል ያሳሰበው መግለጫ አስተዳደሩን ለማስተካከል ህወሓት ተግባራዊ እርምጃ ይወስዳል ብለዋል። በአሁኑ ጊዜ በትግራይ ክልል ያለው ችግር በህወሓት ውስጥ ክፍፍል እንዳለ ለማሳየት በክልሉ ጊዜያዊ አስተዳደር ካቢኔ መግለጫ የተገለጸው ተቀባይነት የለውም ሲል መግለጫው ውሳኔውን አጣጥሎታል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ መስከረም 12 ቀን 2017 ዓ.ም ያሰራጨው መግለጫ አስተዳደሩ እንደተመረጠ መደበኛ መንግስት ስልጣኑን ለማደላደል የሚያግዘው ነው ብለዋል። በአሁኑ ጊዜ ያለው ልዩነት ህወሓትን በማዳን የትግራይን ህዝብ ጥቅም ለማረጋገጥ በሚጥር ፓርቲና በሂደት ከትግል ወጥቶ ፓርቲውንና ሰራዊቱን ለማፍረስ በሚንቀሳቀስ ቡድን መካከል ነው ሲል በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት መግለጫ አስታውቋል። በአስተዳደሩ ውስጥ ያለው ቡድን የትግራይ ህዝብን ጥቅሞች አሳልፎ የሚሰጥ ነው ሲል የወነጀለው መግለጫው የህዝብና መንግስት ሀብት በመጠቀም የተደራጀ የጥፋት ስራ እየፈጸመ ነው ሲል ቡድኑን ከሷል። መግለጫው በማከልም ጊዜያዊ አስተዳደሩ በክልሉ በሪፎርም ስም የስርዓት ለውጥና ፖለቲካዊ እጥበት ለማካሄድ ዝግጅት እንዳለው አሳይቷል፣ ይህ ተቀባይነት የለውም ብሏል። በዚህ ጉዳይ መግለጫ ካወጡት የህወሓት አመራሮች፣ ከክልሉ ኮሚኒኬሽን ጽህፈት ቤት፣ ከጸጥታ ኃይሉ አመራሮችና ከፌዴራል የታድሶ ኮሚሽን ማብራሪያ ለማግኘት በአካል በመቅረብና ስልክ በመደወል ያደረግነው ጥረት አልተሳካም። የክልሉ ካቢኔ እሁድ መስከረም 12 ቀን 2017 ዓ.ም ባወጣው መግለጫ በትግራይ ክልል የተፈጠረው ክፍፍል በህወሓት ከፍተኛ አመራሮች መካከል እንጂ በጊዜያዊ አስተዳደሩና በህወሓት መካከል አይደለም ሲል አስታውቆ ነበር። እንዲሁም ህግና የምርጫ ስርዓት ተከትሎ የመሾምና የመሻር ስራውን እና የለውጥ እንቅስቃሴ አጠናክሮ እንደሚቀጥል በመግለጽ የክልሉ የጸጥታ ኃይልም የጊዜያዊ አስተዳደሩ አካል በመሆኑ በክልሉ ፕሬዚደንትና በካቢኔው እየተመሩ የሚሰጣቸው ተልእኮ ይፈጽማሉ ማለቱ ይታወሳል። የክልሉ ምክትል ፕሬዚደንትና የጸጥታ ኃይሉ መሪ ሌተናንት ጀነራል ታደሰ ወረደ ከአንድ ወር በፊት በሰጡት መግለጫ የክልሉ ጸጥታ ኃይል ለማንኛውም አካል እንደማይወግንና በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀው ነበር። ይሁን እንጂ የጸጥታ ኃይሉ በቅርብ ጊዜ በይፋ የሰጠው መግለጫ የለም። በጉዳዩ አስተያየታቸውን እንዲሰጡን የጠየቅናቸው የህግ ምሁሩ አቶ ሙስጠፋ አብዱ የጸጥታ ኃይሉ ገለልተኛና የክልሉ የጸጥታ ሁኔታ ብቻ ሊቆጣጠር ይገባል ይላሉ።
የጸጥታ ኃይሉ በገለልተኝነቱ ህዝብን ነታክልልን
የጸጥታ ኃይሉ ገለልተኛ ሆኖ የህዝቡንና የክልሉን ደህንነት መጠበቅ አለበት። የሰላም ሂደቱን በሚያደናቅፍ መልኩ መሆን የለበትም። የፕሪቶሪያው ስምምነት በህወሓትና በፌደራል መንግስቱ መካከል ነው የተፈረመው። ስለሆነም በስምምነቱ መሰረት ወደ ፖለቲካዊ ውይይት መገባት አለበት። ወደ ፖለቲካዊ ውይይት ካልተገባ ወደ ከባድ አዘቅት ነው የሚያስገባን።
በሌላ በኩል የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ለወረዳዎች ከተሞችና ክፍለ ከተሞች ምክር ቤት ትናንት መስከረም 14 ቀን 2017 ዓ.ም በጻፉት ደብዳቤ ህገወጥ ጉባኤ ያካሄደ ቡድን ምክር ቤቶችን በመጠቀም ይቃወሙኛል ያላቸው አመራሮች ከስልጣን እያወረደ እና ጥላሸት እየቀባ ይገኛል ብለዋል። ምክር ቤቶች የመንግስት እንጂ የአንድ ፓርቲ ወይም ቡድን አይደሉም ያሉት አቶ ጌታቸው ከህግና አሰራር ውጭ የሚደረግ እንቅስቃሴ ተቀባይነት የለውም መቆም አለበት ብለዋል። ይህ ካልሆነ ተጠያቂነት ለማስፈን ይሰራል ሲሉም በደብዳቤያቸው አሳስበዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
ዘጋቢያችን ሙልጌታ ጽባህን ለዘገባው አመሰግናለሁ። ክብራትና ክብራን በተከታዩ ርዕስ ደግሞ ወደ ጎንደር ይወስደናል። በኢትዮጵያ ሲኖሩ የነበሩ 780 ሱዳናውያን ስደተኞች ወደ ሀገራቸው መመለሳቸውን የሚመለከት ነው። በአማራ ክልል ምዕራብ ጎንደር ዞን ከመጠለያ ጣቢያቸው ወጥተው በአውላላ ሜዳ ላይ ዳር እየኖሩ ከነበሩ ሱዳን ስደተኞች መካከል 370 የሚሆኑት ወደ አገራቸው መመለሳቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ለአሜሪካ ድምጽ ገልጠዋል። ከነኚህ ቁጥራቸው 780 የሚደርሱ ስደተኞች ዓለም አቀፉ የስደተኞች ተቋም ለአሜሪካ ድምጽ በኢሜይል አማካኝነት በሰጠው ማብራሪያ በጸጥታ ችግርና በአገልግሎት እጥረት ምክንያት በኢትዮጵያ መኖር አንችልም ብለው ወደ አገራቸው ለመመለስ የእግር ጉዞ ከጀመሩት ስደተኞች መካከል መሆናቸውን ገልጠዋል። እዚያም ድጋፍ እየተደረገላቸው መሆኑን አመልክቷል። ወደ ሱዳን ሳይሻገሩ የቀሩት ደግሞ በመተማ የስደተኞች መጠለያ እየኖሩ መሆናቸውን ገልጠው በአካባቢው ባለው አለመረጋጋት ሳቢያ አገልግሎት እያገኘን አይደለንም ሲሉ አማረዋል። ገብረ ሚካኤል ገብረ መድን ተከታትሎታል።
በአማራ ክልል ምዕራብ ጎንደር ዞን በነበሩት የአውላላና የኩመር መጠለያዎች የጸጥታ ችግርና የአገልግሎት እጥረት ገጥሞናል ብለው መጠለያዎቹን ለቀው በመውጣት ለሶስት ወራት ያህል መኖሪያቸውን በጎዳና ዳር አድርገው የቆዩት ሱዳናውያን ባለፈው ዓመት መጨረሻ ላይ ነሐሴ 3 ቀን 2016 ዓ.ም ወደ ሀገራቸው ለመመለስ 800 ስደተኞች የእግር ጉዞ መጀመራቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR በጊዜው ለአሜሪካ ድምፅ አስታውቋል። ሱዳናውያኑ የሚመለከታቸው አካላት ከኢትዮጵያ ውጪ ወደ ሶስተኛ ሀገር እንዲያዛውሯቸው ይህም ካልሆነ ወደ ሀገራቸው እንዲመልሷቸው ሲያቀርቡት ለነበረው ጥያቄ ምላሽ አላገኘንም ብለው ከዚህ ውሳኔ ላይ መድረሳቸውንም ገልጸዋል። በእግር ከተጓዙት ስደተኞች መካከል 780 የሚሆኑቱ ሱዳን መግባታቸውን UNHCR የኢትዮጵያ ባለስልጣናትን ዋቢ አድርጎ በኢሜይል ገልጾልናል። የረድኤት ድርጅቶች ለተመላሾቹ እርዳታ ያቀረቡላቸው እንደሆነም አስታውቀዋል። የእግር ጉዞ ጀምረው ከነበሩት መካከል ወደ ሱዳን ሳይመለሱ በመተማ የስደተኞች መጠለያ ጣቢያ የቀሩም አሉ። ከነሱ አንዱ የሆነው መሐመድ መሐመዲን ወደ ሱዳን ከመሄድ ይልቅ እዚሁ መቆየትን መርጠናል ካለ በኋላ ነገር ግን በአካባቢው ባለው የጸጥታ ችግር ምክንያት ወደ መተማው መጠለያ ጣቢያ እርዳታ እየደረሰላቸው እንዳልሆነ ገልጸዋል።
Now they just bring a biscuit and none of the dissociation happened because they're torturing us that
ከአምስት ቀናት በፊት ብስኩት ሰጥተውናል። ከዛ በኋላ የመጣ ነገር የለም። እዚህ ያለው ስደተኛ እርዳታ ካገኘ ሁለት ወራትን አስቆጥሯል። የሚመለከታቸው ድርጅቶች እርዳታ ሊያመጡልን እንደሚፈልጉ ይነግሩናል። ነገር ግን ያለው የጸጥታ ሁኔታ ያን ለማድረግ አላስቻለውም። ሁኔታው በጣም ከባድ ነው። እዚህ ሰዎች እየተሰቃዩ ነው ያሉት። አንዳንዶቹ ሱዳን ካሉት ቤተሰቦቻቸውና ወዳጆቻቸው እርዳታ ይጠይቃሉ። ከሱዳን ውጪ ካሉ ዘመዶቻቸው ገንዘብ የሚጠይቁም አሉ። በችግር ውስጥ ነው እየኖርን ያለነው።
በመተማ መጠለያ ጣቢያ የቀረው ሌላው ሱዳናዊ ስደተኛ አብዱል ሰመድ ናስር አሁንም በምዕራብ ሱዳን አካባቢ እየተካሄደ ያለው ከባድ ጦርነት ወደ ሀገሩ እንዳይመለስ እንዳደረገው ገልጾ ለተወሰነ ጊዜ እዚሁ መቆየትን መርጫለሁ ብሏል። ሆኖም በመተማ የስደተኞች መጠለያ ያለው የአገልግሎት አቅርቦት እጥረት አሳሳቢ እንደሆነ ይናገራል።
ንብረቶቻችንን በመሸጥ ነው በህይወት ለመቆየት እየሞከርን ያለነው። የእጅ ስልኮቻችንን፣ ልብሶቻችንን እንዲሁም ያሉን ንብረቶች ሁሉ እየሸጥን ነው የምንኖረው። አሁን እኔ የለበስኩት ልብስ ብቻ ነው የቀረኝ። የነበረኝን ነገር ሁሉ ሸጫለሁ። በውጭ ሀገራት ቤተሰብና ወዳጅ ያላቸው ስደተኞችም ገንዘብ እንዲልኩላቸው ይጠይቃሉ። እነሱም ሲያገኙ እዚህ ላለው ያጋራሉ። ስደተኛው እርስ በራሱ እየተረዳዳ ነው እየኖረ ያለው።
አሳይት ሰጪዎቹ ለአሜሪካ ድምጽ በሰጡት የስልክ ቃለ መጠይቅ በመተማ መጠለያ ጣቢያ የንጹህ መጠጥ ውሃ፣ የህክምናና የንጽህና አጠባበቅ አገልግሎት እንደሌለም ተናግረዋል። በንጽህና ጉድለት የተነሳ በመጠለያው የኮሌራ ወረርሽኝ ሊከሰት ይችላል የሚል ስጋትም አላቸው። UNHCR በላከው የኢሜይል መግለጫው በመተማ ጎንደር መስመር ላይ ባለው የጸጥታ ችግር ምክንያት ወደ መተማ የስደተኞች መጠለያ ጣቢያ እርዳታ ማድረስ አስቸጋሪ ሆኗል ይላል። በዚህ ምክንያትም ለስደተኞች የሚላከው እርዳታ የመዘግየት ችግር እየገጠመው መሆኑን አመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መቴን አዲስ አበባ።
ገብረ ሚካኤልና መስግኜ ወዲህ ወደ ዩናይትድ ስቴትስ መልሳችኋለሁ። ሁለተኛ ቀኑን ወደ ያዘው በኒውዮርክ እየተካሄደ ወዳለው የመንግስታቱ ድርጅት ጠቅላላ ጉባኤ ነው። ከስፍራው ባልደረባችን ኤደን ገረሞ ትገኛለች። ኤደን እንደምን ዋል?
እንደምን አልኳልላ? ጤና ይስጥልኝ አድማጭ ተመልካቾች።
ኤደን ቀደም ብዬ ጠቆም እንዳረኩት ሁለተኛ ቀኑን ይዟል ጉባኤውና ምን ይመስል ነበር የዛሬው ውሎ? እንደው በደምብ ሳሳው አጥር አድርገሽ የዛሬውን ውሎ ብታሳይን። ሁለቀን ተጋምሷል።
አዎ እንግዲህ አመሰግናለሁ አሉላ። እንደተናገርኩ አንተ የ79ኛው የመንግስታቱ ጉባኤ ትላንትና ነው የተጀመረው። ዛሬ ጧት የተለያዩ ሀገራት ንግግር ሲያደርጉ ነበር። እዚህ አሁን ነው ባለሁበት ኒውዮርክ እንደው ደባባውን በነግር በጣም እጅግ ተጨናንቋል። የከተማው ተመጨናነቁን ያየሁት እኔ እንኳን እዚህ የተባበሩት መንግስታት ጉባኤ ድርጅት ለመድረስ ረጅም ሰዓት ነው የፈጀብኝ። በመደበኛ 10 ደቂቃ የሚፈጀው ማለት ነው። የተለያዩ ሪፖርተሮች፣ ጋዜጠኞች ከመንግስታቱ ጉባኤ ለመዘገብ እዚህ ተገኝተዋል። እንዲሁ ግን በአጠቃላይ ጉባኤው ውጥረት የተሞላበት ነው። ምክንያቱም ዓለም በእንግሊዝኛ እንደሚሉት ፖላራይዝ እንደሚሉት ወይ ተራራቀ ስሜት የሚንጸባረቅበት ነው እየተባለ ይገኛል። የድባቡ እንግዲህ ይህንን ይመስላል አሉላ።
መልካም። እንግዲህ ሁለተኛው ቀን ቀደም ብዬ እንዳልኩት ተጋምሷል። የዛሬ ውሎውንም ወደ ኋላ ላይ የሚኖረውን ጨምሮ በተከታዩ ቀናት ትነግሪናለሽ። በዛሬው ዕለት ግን የትኞቹ ሀገራት መሪዎች ንግግር አደረጉ ይሆን? ተጠሪዎቻቸው ይሁኑ መሪዎቻቸው?
አዎ እንግዲህ ዛሬ ንግግር ብዙ የአፍሪካ ሀገራት ንግግር አድርገዋል። በግማሽ ቀን በነበረው ወደ 20 የሚጠጉ ሀገራት ናቸው ንግግር ያደረጉት። ለእያንዳንዳቸው 20 ደቂቃ ነው የሚሰጣቸው። ከዛም ግን ለጠቅ ያለ ጊዜ የቆዩ ንግግር በማድረግ የቆዩ ሀገራቶች አሉ። ለምሳሌ ከአፍሪካ የላይቤሪያው ጆሴፍ ቦአካይ ነበሩ። እንዲሁም ደግሞ የዴሞክራቲክ ሪፐብሊኩ ፊሊክስ ትሽከዴም ነበሩ። ከዚህ በተጨማሪም ደግሞ ላይቤሪያ፣ ሊቢያ የመሳሰሉ ሀገራቶችን በዛሬው ቀን ዛሬ ጠዋት ንግግር አድርገዋል ወይም ደግሞ ሀገራቸው ትኩረት ስለምትሰጥበት ጉዳይ ተናግሯል። ከነዚህ መካከል አፍሪካውያን መሪዎቹ አጽንኦት ሰጥቶ የተናገሯቸው ነገሮች እንደየ ሀገራቸውና እንደየ ቀጠናቸው ቢለያይም የጸረ ሽብር ጉዳዮች ተነስተዋል። ድህነትን መዋጋትን በተመለከተ እና የአፍሪካን ጥገኝነትን በተመለከተ ከተነሱት ሀሳቦች መካከል ናቸው። እንዲሁም ደግሞ የዴሞክራቲክ ሪፐብሊኩ መሪ ፊሊክስ ትሽከዴ እዚሁ በዚሁ ከዲኤም 23 አማጽያን ጋር የተዋጉ ባለበት ሁኔታ ላይ ነው ይህንን የዛሬውን ንግግራቸውን ያደረጉት እና ያንን እና ወቅታዊ የሆኑ ጉዳዮችም የሀገሪቱን ወረርሽኝ በተመለከተ የኢምፓክትን የመሳሰሉ ጉዳዮችን አንስተዋል። በዋናነት ግን ዛሬ የብዙዎችን ትኩረት የያዘው የዩክሬኑ መሪ ፕሬዚዳንት ዘለንስኪ ንግግር አድርገው ነበር። ይሄ ጉዳይ እንግዲህ አሉላ አንተን እንደምታውቀው ዓለም ላይ እጅግ የሆነ ምጣኔ ሀብታዊ ተጽዕኖ ያመጣ እንዲሁም ደግሞ ሌሎች ተጽዕኖችን ያስከተለ በመሆኑ ሁሉም ትኩረት ሰጥተው ንግግራቸውን ተከታትሎታል። እሳቸው እንግዲህ ያሉት ምንድን ነው? ከሩሲያ ጋር እንድንታረቅ ግፊት የሚያደርጉ ሀገራቶች ሊያቆሙ ይገባል ብለዋል። እንደውም ቻይናና ብራዚል ከሩሲያ ጋር እንድንደራደር ግፊት እያደረጉ ነው ሲሉ ተችተዋቸዋል። በእሳቸው አባባል እሳቸው ወደ ሰላም የሚመጡት ወይም ደግሞ ዩክሬን ጦርነቱን እንዲቆም የምታደርገው በጎርጎሮሳውያኑ አቆጣጠር ከ2014 ላይ ሩሲያ ክሬሚያን ከዩክሬን መቀማቷ ወይም ደግሞ በጉልበት መንጠቋ ይታወሳል። ከዛ በፊት የነበረው ድንበራችን ላይ ስንደርስ ሉዓላዊነታችን ሲከበር ነው ሲሉ ነው የተናገሩት እና በዚህ ጉዳይ ላይ በጣም ብዙዎችን ያነጋገረ ሆኗል ማለት ነው።
ግሩም ኤደን እንደገለሽው የተለየ ትኩረት የሚሰጠው ንግግር ነው የዘለንስኪ የተናገሩት። እንዲሁም ደግሞ እንዳልሽው ዓለም እጅጉን የተከፋፈለበት ሁኔታ ውስጥ ባለበት ብዙ አነጋጋሪ ጉዳዮች ባሉበት ሁኔታ ውስጥ ነው የመካከለኛው ምስራቅ ግጭት ጀምሮ ይሄ ጉባኤ እየተካሄደ ያለው። ለአፍሪካም ስንሄድ በርካታ አነጋጋሪ ርዕሶች እንደሚኖሩ የአፍሪካ ቀንድ ኢትዮጵያን ጨምሮ ሶማሊያን ጨምሮ የሚመለከቱ ጉዳዮች እንደሚነሱ ይጠበቃል። ምናልባት እስካሁን ባለው የኢትዮጵያን ተሳትፎ ለመገምገም የሚያስችል መነሻ ይኖር ይሆን? የኢትዮጵያ ተሳትፎ ምን ይመስል ይሆን እስካሁን ባለው በሁለቱ ቀናት?
እንግዲህ የኢትዮጵያ ልዑካኖች የደረሱት ቀደም ብለው ነው፣ ከጉባኤው በፊት ነው። ባለ መረጃ መሰረት ከጉባኤው በፊት ነው የደረሱት። የኢትዮጵያ ውጭ ጉዳይ ሚኒስትር ታዬ አጽቀሥላሴ፣ የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ፣ እንዲሁም የጤና ሚኒስትሯ ዶክተር መቅደስ ዳባ እና የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ በዚህ ጉባኤ ላይ እየተሳተፉ ይገኛሉ። የኢትዮጵያ ውጭ ጉዳይ ሚኒስትር ታዬ አጽቀሥላሴ እንግዲህ የተለያዩ ውይይቶችን ያው የተባበሩት መንግስታት የመንግስታቱ ጉባኤ ዋና ከሚካሄደው ጉባኤ ጎን ለጎን እንደሚታወቀው በአየር ንብረት ላይ፣ ድህነት ላይ እንዲሁም ደግሞ ቀጠናዊ ችግሮችና ተግዳሮቶችን መግታት ላይ የመሳሰሉ ግጭቶችን መግታት ላይ የመሳሰሉ ስብሰባዎች ይኖራሉ። ይህን መሰል ስብሰባዎች ላይ በተደጋጋሚ እየታደሙ ነው። ዛሬ እንግዲህ የሀገር ውስጥ መገናኛ ብዙሀን የውጭ ጉዳይ ሚኒስትሩ ታዬ አጽቀሥላሴ ከሩዋንዳና ከዩጋንዳ አቻቸው ጋር መገናኘታቸውን ነው የዘግበው ያየ ነው። ከዛ በተረፈ ግን የተለያዩ አሁን በተለይ ሀገሪቱ ካለችበት ከሶማሊያ ጋር ካላት ጉዳይ ጋር በተመለከተ ለመንግስታቱ ጉባኤ የኢትዮጵያን አቋም እያንጸባረቁ እንደሆነ መረጃዎች ጠቁመዋል። እኛም በራሳችን እንግዲህ አሉላ እንደምታውቀው ጥረታችን እያደረግን ነው እሳቸውን አግኝተን ለማነጋገር። እንግዲህ እንደተሳካልን ለአድማጭ ለተመልካቾቻችን ይዘናቸው የምንመጣ ነው የሚሆነው ማለት ነው።
ግሩም ነው ኤደን፣ የሁለተኛውን ቀን ውሎ ጥሩ አድርገሽ አንኳር አንኳር ጭብጦችን የዕለቱን ውሎ እስካሁን ባለው ድረስ ያሉትንም ሆነ አጠቃላዩን የጉባኤውንና የአካባቢውን ድባብ አስይዘሽናል። ተስፋ አደርጋለሁ ይሳካልሽና ከመሪዎቹ የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴን ጨምሮ በስፍራው የምታገኛቸውን የሌሎች ሀገራት መሪዎችንም ለማነጋገር ትሞክሪያለሽ። ተሳካ የስራ ጊዜ እንደሚኖር ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። መልካም ቀን ይለን።
አመሰግናለሁ። አላ ጤና ይስጥልኝ አድማጮች።
ክብራትና ክብራን አድማጭ ተመልካቾቻችን፣ ከኒውዮርኩ የተባበሩት መንግስታት ጠቅላላ ጉባኤ እየተካሄደ ካለበት ወደ ዲሲ ተመልሰናል፣ ወደዚህ ወደ ስቱዲዮያችን። አሁን ደግሞ የተለያዩ ዓለም አቀፍ ርዕሶችን ነው የምናነሳው። ተከታዩም ወደ መካከለኛው ምስራቅ ጉዳይ ይወስደናል። በሊባኖስ የሟቾች ቁጥር እየጨመረ መሆኑ ተገልጧል። እስራኤል በደቡባዊ ሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ የምታካሄደውን ጥቃት የቀጠለች መሆኗ ሲገለጽ በእስራኤልና በሂዝቦላ መካከል የሚካሄደው ከፍተኛ ውጊያም መባባሱ ተመልክቷል። በእነኚህ ጥቃቶች ከ550 በላይ ሰዎች መገደላቸውንም የሊባኖስ ባለስልጣናት አስታውቀዋል። የአሜሪካ ድምጿ ሊንዳ ግራዲስቲን ያደረሰችን የዚህን ዘገባ ዝርዝር ስመኝሽ ቆየናት ይዛ የቀረበችው እንሆ።
እስራኤል በሂዝቦላ ኢላማዎች ላይ የአየር ድብደባ ማካሄድ ከጀመረችበት ያለፈው ሳምንት አንስቶ በአስር ሺዎች የሚቆጠሩ የደቡብ ሊባኖስ ነዋሪዎች ቤት ንብረታቸውን ጥለው ተሰደዋል። ሂዝቦላ ሮኬቶችንና ሚሳይሎችን ሲቪሎች በሚኖሩበት አካባቢ እያከማቸ ነው ስትል የምትከሰው እስራኤል ነዋሪዎች ከአካባቢው እንዲሸሹ ስታስጠነቅቅ ቆይታለች። ፋትማ ኢብራሂም ሺሃብ ቶል በተሰኘው የሊባኖስ የገጠር መንደር ውስጥ ከሚገኘው መኖሪያ ቤቷ ተፈናቅላለች።
ከቤታችን ቀጥሎ ያለው ቦታ ላይ ጥቃት ሲያደርሱ የምንኖርበት ህንጻ ይንቀጠቀጥ ነበር። በጣም ነበር የተጨነቅነው። ስለዚህ ጥለን መውጣት ነበረብን። ከዚያም እዚህ መጣን። እዚህ የተሻለ ደህንነት እንዳለ ተነግሮን ነበር። ሁኔታው በጣም አሳዛኝ ነው።
ጦርነቱ ከተጀመረበት ጊዜ አንስቶ ባለው አንድ ዓመት ጊዜ ውስጥ እስራኤል ቤሩትን ለአራተኛ ጊዜ ደብድባለች። የእስራኤል መከላከያ ሰራዊት ኢላማው የሂዝቦላ የሚሳኤል ክፍል መሪ መሆኑን የገለጸች ሲሆን የዜና ማሰራጫዎች መሪው መገደሉን ዘግበዋል። የሊባኖስ ባለስልጣናት እንዳስታወቁት ባለፉት 2 ቀናት ብቻ ከተገደሉት ሰዎች ውስጥ ቢያንስ 94 ሴቶች ሲሆኑ 50 የሚሆኑት ደግሞ ህጻናት ናቸው። የሂዝቦላ አባላት ንብረት የሆኑ የድምጽ መገናኛ መሳሪያዎች በአንድ ጊዜ መፈንዳታቸውን ተከትሎ ሂዝቦላ ከባድ ጉዳት እንደደረሰበት የእስራኤል ባለስልጣናት ይገልጻሉ። ጡረታ ላይ የሚገኙት ጀነራል ያኮቭ አሚድሮር አሁን ለአሜሪካ ብሔራዊ ደህንነት የሚያገለግለው የአይሁድ ተቋም ውስጥ ጥናት አጥኚ ናቸው።
በአጠቃላይ ሲታይ የሂዝቦላን አዛዦችና አመራሮች ማስወገድና ሊባኖስ ውስጥ አስፈላጊ የሆኑ ኢላማዎችን መምታት በጣም ትልቅ ስኬት ነው። ነገር ግን አሁንም ለዘብ ማለት አለብን። ይህ ገና መጀመሪያው ነው። የሂዝቦላን አቅም ለማጥፋት ረጅም ጊዜ ይወስዳል።
ሂዝቦላም በሰሜን እስራኤል ላይ ሮኬቶችን መተኮሱን ቀጥሏል። ከ100 በላይ ሚሳይሎች የተወሰኑ እስራኤላውያን ላይ ጉዳት ያደረሱ ሲሆን ነዋሪዎች ወደ ቦምብ መጠለያ ጣቢያዎች እንዲገቡ አስገድዷል። ውጊያው እንደቀጠለ ቢሆንም ሁለቱም ወገኖች ወደ ሙሉ ጦርነት ላለመግባት ግን ጥረት እያደረጉ ይመስላሉ። እስራኤል እስካሁን የምድር ጦር ወደ ሊባኖስ ያላከች ሲሆን ሂዝቦላም ሚሳኤሉን ወደ መሃል እስራኤል አላነጣጠረም። ሆኖም አድሚሮር እስራኤል ከሊባኖስ ድንበር እስከ ሊታኒ ወንዝ ድረስ የተከለለ ቀጠና እንዲኖር እንደምትፈልግ ያመለክታሉ።
ከውጭ ያለ ሰው አሜሪካዊ፣ ፈረንሳዊ ወይም ሌላ ማንም ሊሆን ይችላል፣ ሂዝቦላ ከሊታኒ በስተሰሜን እንዲቆይ እንዲስማማ የማድረግ አቅም የለውም። ምናልባትም የሂዝቦላን የማስወንጨፊያ አካባቢዎች ለማጽዳትና የሂዝቦላ አባላት እንዲገቡ የማይፈቀድበት የጸጥታ ቀጠና ለመገንባት የምድር ተዋጊዎችን መላክ ሊኖርብን ይችላል።
ይህ በእንዲህ እንዳለ በእስራኤልና ሂዝቦላ መካከል የሚካሄደው ግጭት መጠነ ሰፊ ወደሆነ ቀጠናዊ ጦርነት ሊሸጋገርና ሌሎች ሀገራት ጣልቃ እንዲገቡ ሊያስገድድ ይችላል የሚለው ዓለም አቀፍ ስጋት እየጨመረ ነው። ጆሴፍ ባሮል በአውሮፓ ህብረት የውጭ ግንኙነት ኃላፊ ናቸው።
በጋዛ ያለው ሁኔታ ጨምሮ ፈጣን የተኩስ አቁም ስምምነት እንዲደረግ መጠየቃችንን መቀጠል አለብን። የተለያዩ አይደሉም፣ የተያያዙ ጉዳዮች ናቸው። ጠንካራ ትስስር አላቸው። በጋዛ እየሆነ ያለው ሌሎች የጦርነት ሁኔታዎችን እያስከተለ ነው።
በኒውዮርክ እየተካሄደ ባለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደረጉት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በቀጠናው ጦርነት እንዳይነሳ ለመከላከል ቆርጦ መነሳታቸውን ገልጸው በእስራኤልና በሂዝቦላ መካከልም ሆነ በእስራኤልና በሐማስ መካከል ዲፕሎማሲያዊ መፍትሄ እንዲመጣ ጠይቀዋል። በሊንዳ ጋርድስዴል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ቆየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የረቡዕ ምሽት ዝግጅታችን ነው። የመጀመሪያውን አጋማሽ አገባደን፣ አሁን ወደ ሁለተኛው አጋማሽ ልንዘልቅ ነው። ወደ ሐዋሳ የሚያሸጋግረን ዘገባ ነው ቀዳሚው። በሐዋሳ ከተማ የቀጠለው የነዳጅ እጥረት እንዳማረራቸው ነዋሪዎች ማማረራቸውን ነው የሚገልጠው። በሲዳማ ክልል ሐዋሳ ከተማ በየወሩ ያጋጥማል ያሉት የነዳጅ እጥረት እንዳማረራቸው አሽከርካሪዎችና ነዋሪዎች ለአሜሪካ ድምፅ ገልጠዋል። ችግሩ ከአንድ ዓመት ለበለጠ ጊዜ በየወሩም እየተከሰተ መቀጠሉን የጠቀሱት ቅሬታ አቅራቢዎቹ ኑሯቸው ላይ ከፍተኛ ተጽዕኖ እያሳደረ መሆኑንም አመልክተዋል። የሲዳማ ክልል ንግድና ገበያ ልማት ቢሮ በበኩሉ እጥረቱ የተከሰተው አገልግሎት እየሰጡ ያሉ ማደያዎች 10 ብቻ በመሆናቸው በሕገ ወጥ ግብይት ምክንያት ነው ይላል። በሕገ ወጥ ግብይቱ ተሳተፉ ባላቸው 16 ተሽከርካሪዎችና 4 ማደያዎችና 62 ሞተሮችና ባጃጆች ላይም የቅጣት ውሳኔ ማሳለፉ ተመልክቷል። ዮናታን ዘብዲዮስ ነው ያጠናቀረልን።
ድረት መታየት ከጀመረም ከአንድ ዓመት በላይ እንደሆነው ነዋሪዎች ተናግረዋል። በነዳጅ ማደያዎች ላይን የሚርቁም ረጃጅም ሰልፎችን ማየትም የተለመደ ሆኗል ይላሉም የአሜሪካ ድምፅ ያነጋገራቸው አሽከርካሪዎችና የመኪና ባለቤቶችም። የሰሞኑ ግን የተለየ ነው ሲሉም በደህንነት ስጋት ስማቸው እንዳይገለጽና ምስላቸውም እንዳይቀረጽ ጠየቁ የከተማ ነዋሪ ተናግሯል። በሐዋሳ ከተማ ያለው የነዳጅ ግብይት ሁኔታ ስርዓት አልባና የተወሳሰበ ነው በማለት ማብራርቷል።
ከአዲስ አበባ ቀጥሎ ብዙ ማደያ ያለው ከተማ ሐዋሳ ነው። ከ25 በላይ ማደያ አለ፣ ግን ከፍተኛ የነዳጅ እጥረት አለ። ይህ ነው የሚባል ምክንያቱ ባይታወቅም በቀን ቢያንስ 3 ማደያ 4 ማደያ ነው የሚለቀቀው። ያ ማለት ለኪዩት ለሞተር ለከፍ ላሉ ታክሲዎች ለቤት መኪና ሲከፋፈል በፍጹም አይደርስም።
በተመሳሳይ ስጋት ስሙ እንዳይጠቀስና ምስሉ እንዳይታይ የጠየቀን የሶስት እግር ባጃጅ ሹፌር ችግሩ ሰው ሰራሽና በሐዋሳ ከተማ ብቻ ለረጅም ጊዜ የቆየ ነው በማለት አስረድቷል። በከተማው ተስፋፍቷል ያሉትን የጥቁር ገበያን ጨምሮ ለችግሩ ምክንያት ናቸው ያሏቸውንም ነጥቦችን አብራርተዋል።
ሐዋሳ ላይ ብቻ ያለ ችግር ይመስለኛል። ምክንያቱም የብላክ ማርኬት መስፋፋት ነው ይህን ችግር የፈጠረ ያለው። ነዳጅ በየማደያው አለ፣ ነገር ግን ሊቀዱ ፈቃደኛ አይደሉም። ዛሬ የሚግንትን ነው መድቦ ነው አንድ ቦታ ባጃጅ አንድ ቦታ መኪና ምናምን ብሎ መድቦ ነው እንትን የሚሉት እና የተመደበውን እንኳን በስርዓት አይቀዱም። ምክንያቱም ገልባጭ ነው እየመጣ የሚቀደው። ብላክ ማርኬት የሚሰሩ አብሮ ስለሚሰሩ እነሱን ነው ማስተናገድ የሚፈልጉት እንጂ ሰልፈኛውን ምናምን ማስተናገድ አይፈልጉም። እና ከማደያ ይቀዳሉ፣ በአይላንድ ቸብቸው የሚሸጡ አሉ። እና እነሱን ነው በቃ ከእነሱ ጋር አብሮ ስለሚሰሩ እነሱን ነው ማስተናገድ። ሌሊት የተቀዳ ነው የሚያድሩ፣ ቀን የሚቀዳሉ፣ ሌሊትም እንደዛ የተቀዳ ነው የሚያድሩ። በጄሪካን በተለያየ ነገር የተቀዳ ነው የሚያድሩ። ከዛ አንድ ቀው ለቀን ቀርተው የነዳጅ የለም ነው የሚሉ። እና ችግሩ ያ ነው፣ የአሰራር ችግር ነው። ንግድና ኢንዱስትሪም ደግሞ በትክክል አይቆጣጠርም። አሁን ትልቁ ችግር ያለው እነሱ ጋር ነው ያለው።
በከተማው የንግድ ፍቃድ የተሰጣቸው ከ25 በላይ ማደያዎች ቢኖሩም በቀን ተራ ወጥቶላቸው ነዳጅ የሚሸጡት ከአራት አይበልጡም ብሏል አስተያየት ሰጪው። ዛሬ ረቡዕ መስከረም 15 ቀን 2017 ዓ.ም ለምሳሌም በሐዋሳ ከተማም በንዚል የሚሸጡ ማደያዎች 2 ብቻ ናቸው በማለት አክለዋል። ዛሬ እየሸጡ ያሉትም ለሚኒባስና ባጃጅ በመባል ለሚታወቁት ባለ 3 እግር ተሽከርካሪዎች ብቻ መሆኑን ጠቁመዋል።
ያው ባልኩ መንገድ አንደኛ ሌሊት ላይ በሃይሱዚ ማደያዎች ተመሳጥረው በመኪና ተጭኖ ከፍ ያሉ ታክሲዎችም ኢቭን አሁን ላይ የቤት መኪኖች ሁሉ አውራጅ ሆነዋል። ይቀዱና ያወርዳሉ ለብላክ ማርኬት ማለት ነው። ያ ሁሉ ተመዝግቦ ቁጥጥር ቢደረግበት ይሄ ሁሉ አይከሰትም። እኛ እዚህ ቀኑ ሙሉ እንቆማለን። አንድ ሞተረኛ አውራጅ 10 ሊገባ ይችላል ሊያወርድ፣ ባለመኪናም ሊያወርድ 10 ሊገባ ይችላል። ከዛ አንጻር ለነሱ ክፍት ነው ማደያው፣ እጥፍ ገንዘብ ስለሚከፍሉ ክፍት ነው። እኛን ግን በጣም ይቸግረናል።
በነዳጅ እጥረቱ ምክንያት ነዋሪዎች ለእንግልትና ለዕለት ተዕለት እንቅስቃሴ መስተጓጎል ይዳረጋሉ የሚሉት አቶ ሜሮቱ ላመሶ የተባሉም የከተማ ነዋሪ በበኩላቸው የአንድ ሊትር በንዚን ዋጋም 82 ብር ቢሆንም በጥቁር ገበያም በ150 ብር ይሸጣል ብሏል። ይህም ለኮንትሮባንድና ለጥቁር ገበያ መስፋፋት መንገድ ከፍቷል ይላሉ።
ስለዚህ ኑሯችን ላይ በጣም መስተጓጎል የፈጠረብን ያለው ስራ ለመስራት ወጥተን በባዶ ይገባን ያለው በጣም ትልቅ ችግር ነው የፈጠረብን ያለው።
አንድ አሽከርካሪ ነዳጅ ለመቅዳት ለሰዓታት እንደሚሰለፍ የጠቆመውና በደህንነት ስጋት ስሙ እንዳይጠቀስ ጠየቀው ሌላ አስተያየት ሰጭም የችግሩ መሰረታዊ ምንጭ ነው ያለውን አስረድቷል።
አንድ ቀን ሰራለሁ፣ ሁለተኛ ቀን መጥቼ ይሰለፋለሁ፣ ውላለሁ። የምኖረው ኑሮ አይደለም፣ በባጃጅ ስራ እየኖርኩ ያለሁት በነዳጅ ምክንያት የተነሳ ማለት ነው። የምኖረው ኑሮ አይደለም እና ይሄ ነው ያለው ዋናው ነገር። ሙሰኝነት ነው፣ ሌብነቱ ነው። አንድ ሞተር አንዴ ይመጣል፣ 100 ብር ሰጥቶ እንደ ልብ ገብቶ ይቀጣል። ያን ለጋል እዛ ጋር ለአስረካቢዎች ይገለብጣል። እሱ
የሲዳማ ክልል ንግድና ገበያ ልማት ቢሮ ኃላፊ ወይዘሮ ሰላማዊት መኩሪያ በበኩላቸው እጥረቱ ስለመከሰቱም ለአሜሪካ ድምፅ ተናግሯል።
ከተማ ውስጥ ያሉን 20 ማደያዎች ናቸው። ከዛ ማደያ ውስጥ 10ሩ ነው እያመጣ ያለው ወይም አገልግሎት እየሰጠ ያለው ይሄም ለምንድን ነው የሆነው? ከዚህ በፊት በዱቤ ነበር የሚሰጣቸው። ያው ካምፓኒው በዱቤ ይሰጥና ከዛ በኋላ ነው ሸጠው የሚመልሱላቸው። አሁን ግን ካሽ ነው እንደ ድሮ አንጥተው እየሸጡ አይደለም የሚሰጧቸው። እና በዚህ ምክንያት ሁሉም አገልግሎት እየሰጠ አይደለም ወይም ደግሞ ያመጣ አይደለም ያለው ማለት ነው።
ቢሮው በህገወጥ ግብይት ተሳተፉ ባላቸው ላይ እርምጃ ወስዷል ሲሉም ኃላፊው አገልጿል።
የሁለት ወሩን ራሱ ብናይ ወደ 62 የሚሆኑ ሞተሮች ተይዘዋል። በተመሳሳይ መልኩ የቤት መኪናዎችም በዚህ ስራ የተሰማሩ ህጉ እንደሚያስቀምጠው አንድ መኪና ተመላልሶ መቅዳቱ ከታወቀ 10,000 ብር እንደሚቀጣ ነው ህጉ ውስጥ ያለው እና አጠቃላይ 16 መኪኖችን ቀጥተናል። በዚህ ስርዓት ውስጥ ያሉትን በዚህ መልኩ እየተቆጣጠርን ነው ያለ ነው እና ከዛ ባለፈ ትዕዛዞች ይቆያሉ ካምፓኒ ከታዘዘ በኋላ ካምፓኒዎች በአግባቡ ካለማስተናገድ ከተያዙ ያሉ ችግሮችን ከሚመለከታቸው አካላቶች ጋር በቅንጅት እየፈታን ያለው እኛም ቁጥጥር እያደረግን ያለ ነው። ከማስተናገድ ጋር ተያይዞ ደግሞ በአግባቡ የማያስተናግዱ ማደያዎችንም ጭምር እየቀጣን ያለው አጠቃላይ 4 ማደያ በዚህ 2 ወር ብቻ ቅጣት የተቀጡበት ሁኔታ ነው ያለ።
ለጥቁር ገበያ መስፋፋት አንዱ ምክንያት ግብይቱም በዘመናዊ የክፍያ አማራጮች እንዲፈጸም አለመደረጉ መሆኑን አንዳንድ አሽከርካሪዎች ተናግሯል። ይህንን በመጥራት የጠየቅናቸው የንግድና የገበያ ልማት ቢሮ ኃላፊዋ ተከታዩን መልሰዋል።
ከዚህ ከኤሌክትሮኒክ ሽያጭ ጋር ተያይዞ አጠቃላይ ከአገልግሎት አሰጣጥ ጋር ተያይዞ ችግሮች እንዳሉ በይፋ ከተነጋገርን በኋላ ከዚህ በኋላ የትኛውም አካል ቴሌ ወይም ከኤሌክትሮኒክስ ግብይት ስርዓቱ ውጪ እንዳይሆን ማስጠንቀቂያም ጭምር ሰጥተናቸዋል።
በሐዋሳ ከተማ የነዳጅ እጥረት ሰልፍ በማደያዎች ማየት የተለመደ ይሁን እንጂም ነዳጅ በተለይም በንዝል በጥቁር ገበያው በየመንገዱና በየሱቁም ይሸጣል ሲሉ ነዋሪዎች ትዝብታቸውን አካፍለዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራንት አድማጭ ተመልካቾቻችን፣ ተከታዩ ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል።
ዲርቦርን በአሜሪካ የአረብ መዲና ተብላም ትጠራለች። 400,000 ገደማ አረብ አሜሪካውያን በሚኖሩባት በሚሽከን
ቀደም ብለን መግቢያውን የሰማችሁት የፍልስጤማውያን ደጋፊዎች የተቃውሞ እንቅስቃሴ ካማላ ሃሪስ ምሽጋን ላይ ይጎዳቸው ይሆን በሚል የተነሳ ነው።
በሲዳማ ክልል ሐዋሳ ከተማ የነዳጅ እጥረት መታየት ከጀመረም ከአንድ ዓመት
የሚከተሏቸውን ፖሊሲዎች በመቃወም የጀመረው አንኮሚትድ ናሽናል ሙቭመንት ማንን እንደሚመርጡ ያልወሰኑ መራጮች ብሔራዊ ንቅናቄ የተባለው ተቃውሞ ለዲሞክራቲክ ፓርቲው እጩዋ ለምክትል ፕሬዚዳንት ካማላ ሃሪስ ድጋፋቸውን እንደማይሰጡ ባለፈው ሳምንት አስታውቀዋል። ሃሪስን እንዳትደግፉ በሚል ስም የተሰበሰበው ሌላው የፍልስጤማውያን ደጋፊ ስብስብ ደግሞ ካማላ ሃሪስ በምርጫው እንዲሸነፉ በመስራት ላይ መሆኑን አስታውቋል። ታዲያ እነኚህ ንቅናቄዎች ሪፐብሊካኖችና ዲሞክራቶች በተቀራረበ ድጋፍ በሚፋለሙባቸው ክፍለ ግዛቶች ውስጥ የምርጫ ውጤቶቹ ላይ አንድምታ ይኖራቸው ይሆን? የአሜሪካ ድምፅ የዋይት ሀውስ ቢሮ ዋና ዘጋቢ ፓትሲ ዊዳኩስዋራ ዩናይት ስቴትስ ውስጥ ከማናቸውም ብዛት ያላቸው አረብ አሜሪካውያን ከሚኖሩባት የምሽጋን ክፍለ ግዛት ተከታዩን አድርሳናለች። ቆንጅታየ እንደሚከተለው ታቀርበዋለች።
ዲርቦርን በአሜሪካ የአረብ መዲና ተብላም ትጠራለች። 400,000 ገደማ አረብ አሜሪካውያን በሚኖሩባት በሚሽከን ክፍለ ግዛት አብዛኛው ነዋሪዎቿ አረብ አሜሪካውያን በሆኑባት በዲርቦርን ብዙዎች ዩናይትድ ስቴትስ ጋዛ ላይ በሚካሄደው ጦርነት የምትከተለውን ፖሊሲ ይቃወማሉ። አብደላ ዶሌ ፍልስጤማዊ አሜሪካዊ ናቸው።
እኔ እየሆነ ባለው ደስተኛ አይደለሁም። ቶሎ ነገሮች ይለዋወጣሉ የሚል ተስፋም የለኝም። ካማላ ሃሪስ ቢመጡም ብዙ ለውጥ ለማምጣት አቅም ይኖራቸዋል ብዬ አላስብም።
የምክትል ፕሬዚደንት ካማላ ሃሪስ የምርጫ ዘመቻ ጋዛ ላይ በሚደርሰው ስቃይ እንደሚያዝኑ የሚያሳዩ ለዲርቦርን ነዋሪዎች የታለሙ ማስታወቂያዎችን ሲያወጣ ከርመዋል። በሌላ በኩል ደግሞ ከሪፐብሊካኖች ጋር የተሳሰረ ሌላ የፖለቲካ ቡድን ሃሪስ እስራኤልን እንደሚደግፉ፣ ባለቤታቸው ደግ ኢምሆፍ የአይሁድ እምነት ተከታይ መሆናቸውን የሚያጎሉ እነዚሁኑ መራጮች ኢላማ ያደረጉ የቅስቀሳ ማስታወቂያዎችን ያወጣል። እነዚህ ማስተዋቂያዎች ታዲያ በዲሞክራቲክ ፓርቲው የውጭዎች ቅድመ ምርጫ ወቅት ፕሬዚደንት ባይደን እስራኤል የምታካሂደውን ወታደራዊ ዘመቻ መደገፋቸውን ለመቃወም ማንን እንደሚመርጡ ያልወሰኑ አንከሜትድ የሚለውን የመረጡ 100,000 የሚሽገን ነዋሪዎች ላይ ያነጣጠሩ ይመስላል። እናም ካመላ ሃሪስ ባለፈው ሳምንት ሚሽጋንን በጎበኙበት ወቅት ማንን እንደሚመርጡ ያልወሰኑ ድምጽ ሰጪዎች ብሔራዊ ንቅናቄ የተባለው ቡድን እንደማይደግፋቸው ይፋ አደረገ። ላይላ ኤላቤድ የቡድኑ ቃል አቀባይ ናቸው።
እኔም ትውልደ ፍልስጤማዊ አሜሪካዊት ነኝ። እድሜን ሙሉ ዲሞክራት ነኝ። የመጀመሪያዋን ጥቁር ሴት ፕሬዝዳንት የሚመርጡ ድምጽ ሰጪዎች ውስጥ ብሆን በወደድኩ። ነገር ግን ምክትል ፕሬዝዳንት ካማላ ሃሪስ እኔ ለመቆረቆርላቸው ሰዎች እንደሚቆሙ ምንም ያሳዩኝ ነገር የለም።
ካማላ ሃሪስ የእስራኤል ጸጥታዋ የፍልስጤማውያንም መብታቸው እንዲከበር ሁለቱንም እንደሚደግፉ ይናገራሉ።
ፕሬዝዳንት ባይደን ጦርነቱ እንዲቆም በመስራት ላይ ናቸው። ይህንንም የሚያደርጉት እስራኤል ደህንነቷ እንዲጠበቅ፣ ታጋቾቹ እንዲለቀቁ፣ ጋዛ ላይ ያለው ስቃይ እንዲያከትም፣ ፍልስጤማውያን ክብራቸው እንዲጠበቅ፣ ጸጥታቸው፣ ነጻነታቸውና የራሳቸውን እድል የመወሰን መብታቸው እንዲከበርላቸው ነው።
ለማን ድምጽ እንደሚሰጡ ያልወሰኑ መራጮች ስብስቡ ካማላ ሃሪስን ባይደግፍም ከሳቸው የባሰ እስራኤልን ይደግፋሉ በሚል ፍራቻ ዶናልድ ትራምፕንም ይቃወማል።
ኦቫል ኦፊስ ተመልሼ ስገባ እስራኤል በሽብርተኝነት ላይ በምታደርገው ጦርነት ለማሸነፍ ያላትን መብት እደግፋለሁ። በጦርነቱ ማሸነፍ መብታቸው ነው።
ቅስቀሳው ዶናልድ ትራምፕን እንዲያሸንፉ የሚረዳ ቢሆን ይሁን እንጂ ሃሪስ መሸነፋቸውን ለማረጋገጥ እንሰራለን ብሎ የተነሳ ሃሪስን እንዳትደግፉ አባንደን ሃሪስ በሚል ርዕስ የተዋቀረ ሌላም ስብስብ አለ። ፋራ ኻን የቡድኑ ተባባሪ ሊቀመንበር ናቸው።
I don't think there's any difference in policy when it comes to
ሁለቱ ፍልስጤምን ሆነ የውጭ ፖሊሲን በሚመለከት ምንም አይነት የፖሊሲ ልዩነት ያላቸው አይመስለኝም። ሁለቱም ክፉ ናቸው። ስለዚህ ለኔ ምንም ለውጥ አያመጡም።
ይህ የካማላ ሃሪስ ተቃዋሚ ቡድን መራጮች ጦርነቱን የሚቃወሙ የግሪን ፓርቲዋን እጩ ጂል ስታይንን የመሳሰሉ የሶስተኛ ፓርቲ እጩዎችን እንዲመርጡ እያበረታታ ነው። በዚች ሪፐብሊካኖችና ዲሞክራቶች እጅግ ተቀራራቢ የሆነ ድጋፍ ካላቸው ግዛቶች አንዷ በሆነችው በሚሽጋን የመራጭ አስተያየቶች እንደሚጠቁሙት በአሁኑ ወቅት ሃሪስና ትራምፕ እጅግ በጣም ተቀራራቢ የመራጭ ድጋፍ ይዘዋል። ባይደን እንደ አውሮፓውያን የዘመን አቆጣጠር በ2020 ምርጫ ሚሽጋን ላይ ዶናልድ ትራምፕ ካገኙት በ154,000 ብቻ የሚበልጥ ድምጽ ይዘው አሸንፈዋቸዋል። ከዚያ በቀደመው በ2016ቱ ፕሬዝዳንታዊ ምርጫ ደግሞ ሚሽጋን ላይ ትራምፕ ሂለሪ ክሊንተንን 11,000 ባልሞላ የድምጽ ብልጫ ነበር ያሸነፏቸው። የሆነ ሆኖ በዚህ ባሁኑ ምርጫ ሃሪስ በጋዛ ጦርነት ምክንያት የመራጭ ድምጽ ቢነፈጉ የግድ ሚሽጋን ላይ ይሸነፋሉ ማለት አይደለም። በክፍለ ግዛቷ ቁልፍ የፖለቲካ ኃይል የሆነው የተባበሩት የኦቶሞቢል ኢንዱስትሪ ሰራተኞች ማህበር ድጋፉን ሰጥቷቸዋል። ከዚያም በተጨማሪ የምርጫ ዘመቻቸው የጥቁር አሜሪካውያን መራጮችን ድጋፍ በይበልጥ ለማሰባሰብ መስራቱን ቀጥሏል። ጡረታ ላይ የሚገኙት የሚሽጋን ዩኒቨርሲቲ ፕሮፌሰር ሮናልድ ስታክተን ተከታዩን አስተያየት ሰጥተዋል።
ዲሞክራቶችን ጥቁሮቹ መራጮች በብዛት ወጥተው ቢመርጧቸውና የአረብ አሜሪካውያን መራጮች ቁጥር ዝቅ ቢል አንደኛው ሌላኛው ጋር የጎደለውን ሊያሟላው ይችላል? አላውቅም። ማህበራቱ ማለት የተባበሩት የኦቶሞቢል አምራች ሰራተኞች ማህበሩ የመራጮችን በር እያንኳኩ በመቀስቀስ የተቻላቸውን እያደረጉ ነው። እሱ ውጤት ያመጣል።
ዶናልድ ትራምፕ የአረብና ሙስሊም አሜሪካውያን መራጮችን ድጋፍ ለማግኘት የያዙት ዘመቻ ውጤት ማምጣት ሌላው ለውጥ የሚያመጣ ጉዳይ ሊሆን ይችላል። የሃምትራሚክ ከተማ ከንቲባ የመናዊ አሜሪካዊው አመር ጋሊብ ባለፈው ሳምንት ከዶናልድ ትራምፕ ጋር ተገናኝተው ከተወያዩ በኋላ ድጋፋቸውን ሰጥተዋቸዋል። 30,000 ነዋሪዎች ባሏትና አብዛኛው ነዋሪዎቿ ሙስሊሞች በሆኑባት በዚች ከተማ ትራምፕ የከንቲባውን ድጋፍ ማግኘታቸው ተምሳሌታዊነት አለው። ሃምትራሚክ ሙሉ በሙሉ የእስልምና እምነት ተከታይ አባላት ያሉት የከተማ ምክር ቤት ያላት ብቸኛዋ የአሜሪካ ከተማ ናት።
ቆንጅት ታየን ለዘገባው አመሰግናለሁ። ተከታዩም ርዕስ እዚሁ ዩናይት ስቴትስ ያቆየናል። ዩናይት ስቴትስ ለአፍሪካ ሀገሮች 1 ሚሊዮን የኤምፓክስ ክትባት ትለግሳለች ሲሉ ፕሬዚዳንት ባይደን የተናገሩትን ይመለከታል። ዩናይት ስቴትስ የአፍሪካ ሀገሮች የያዙት የጸረ ኤምፓክስ ወረርሽኝ ትግል ለመደገፍ 1 ሚሊዮን ክትባቶችንና ቢያንስ የ$500 ሚሊዮን እርዳታ እንደምትለግስ ፕሬዚዳንት ጆ ባይደን ትላንት ማክሰኞ ነው ያስታወቁት። በሮይተርስ የተጠናቀረው ዘገባ ዝርዝሩን ይዟል። አሁንም ለዚህ ቆንጅት ታየ
ትናንት ማክሰኞ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባሰሙት ንግግር እርዳታውን ይፋ ያደረጉት ፕሬዚደንት ባይደን ሌሎች ሀገሮችም ተመሳሳይ እርዳታ እንዲያደርጉ ተማጽኖ አቅርበዋል። ኤምፓክስን ለመጋፈጥ ፈጥነን መንቀሳቀስ አለብን ነው ያሉት ባይደን። የዓለም የጤና ድርጅት ቀድሞ የዝንጀሮ ፈንጣጣ ተብሎ ይጠራ የነበረውን ኤምፓክስን በ2 ዓመታት ጊዜ ውስጥ ለሁለተኛ ጊዜ ዓለም አቀፍ የጤና አጣዳፊ ስጋት ብሎ ባለፈው ነሐሴ አውጇል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የተቀሰቀሰው በቫይረስ ተላላፊው ወረርሽኝ ወደ አጎራባች ሀገሮች ብቻ ሳይሆን ህንድን ጨምሮ ወደ ሌሎችም ሀገሮች ተዛምቷል። በቅርቡ የዩናይትድ ስቴትስ ኮንግረስ ዓለም አቀፍ ወረርሽኞችን ለመታገል የሚውል ገንዘብ መቁረጡ በሀገር ውስጥ ለወረርሽኙ የሚሰጡ ምላሾችን መጉዳቱ እንደማይቀር የተናገሩ አንድ የዩናይትድ ስቴትስ ባለስልጣን ዩናይትድ ስቴትስ ውስጥም ኤምፓክስ የተያዘ ሰው ቢገኝ ብዙም ሊያስገርም አይገባም ብለዋል። ኮንጎ ላይ የተቀሰቀሰው ኤምፓክስ ክላድ ኤ የሚል ስያሜ የተሰጠው የቫይረሱ አይነት ሲሆን ከዚያ ወዲህ ግን ክላድ ቢ የሚል ስያሜ የተሰጠው አዲስ የቫይረስ ዝርያ አይነት ተከስቷል። ወሲባዊ ግንኙነትን ጨምሮ በወትሯዊ የሰው ለሰው የቅርብ ንክኪ በቀላሉ የሚተላለፍ መሆኑን የተገለጸው ባለጸጎቹ ሀገሮች ወረርሽኙን ለመቆጣጠር ሊረዳ የሚችል የብዙ መቶ ሚሊዮን ክትባት ክምችት አላቸው። ቢሆንም ሮይተርስ የመንግስታት መግለጫዎችን፣ ሰነዶችን እና መንግስታዊ ያልሆኑ ድርጅቶችን መረጃ ዋቢ አድርገው ባጠናቀረው መረጃ መሰረት እስካሁን ለሀገሮቹ የተላከው የክትባት እርዳታ መጠን ከሚፈለገው በእጅጉ ያነሰ ነው። ዩናይትድ ስቴትስ ለአፍሪካ ሀገሮች የምትለግሰው ክትባት በአብዛኛው ከራሷ የክትባት ክምችት የሚወጣው ባቫሪያን ኖርዲክ የሚባለው የኤምፓክስ ክትባት አይነት እንደሚሆን ነው የሚጠበቀው። የዩናይትድ ስቴትሱ ባለስልጣን እንዳሉት አስተዳደሩ ክትባቱን ለሀገሮቹ የማከፋፈሉን ስራ ዝቅተኛ ገቢ ላላቸው ሀገሮች የሚቀርቡ ክትባቶችን ግዢ በጋራ የሚሸፍነው ጋቪ የተባለው የመንግስታዊና የግል ዘርፍ ጥምረት እንደሚያከናውን ነው የሚጠብቀው። ጋቪ ባለፈው ሳምንት በሰጠው መግለጫ የኤምፓክስ ክትባት ሲገዛ የመጀመሪያው የሚሆኑትን 500 ሺህ ባቫሪያን ኖርዲክ ክትባቶች እንደሚገዛ አስታውቆ ነበር። የባይደን አስተዳደር ተጨማሪ ክትባቶች በዝቅተኛና መካከለኛ ገቢ ባላቸው ሀገሮች እንዲመረቱ ግፊት በማድረግ ላይ ሲሆን የቡድን 20 አባል ሀገሮች ማህበር የኤምፓክስ ወረርሽኝ ምላሾችን እንዴት ለማገዝ እንደሚችል ከብራዚል ጋር በመወያየት ላይ መሆኑን የአስተዳደሩ ባለስልጣን አመልክተዋል። አፍሪካ ውስጥ ለኤምፓክስ ክትባት መስሪያ የሚያስፈልገውንና በአቀማመሙ በአሰጣጡና በሚጨመሩት በዋናዎቹ መቀመሚያዎች ውስብስብ የሆነውን መድኃኒት ለማምረት የሚችል አንድም ሀገር እንደሌለ የዩናይትድ ስቴትሱ ባለስልጣን አክለው አስረድተዋል። በጆርጅ ታውን ዩኒቨርሲቲ የዓለም አቀፍ ጤና ሕግ አዋቂ ባለሙያው ሎረንስ ጎስቲን ባይደን ባለዝቅተኛ ገቢ ሀገሮች የራሳቸውን ክትባት እንዲያመርቱ በአደባባይ ድጋፋቸውን ሰጥተዋል። ትልቁ ነገር እሱ ነው። ያ እንዲሳካ ታዲያ የመድኃኒት አምራች ኩባንያዎች ላይ ቴክኖሎጂውን ለሀገሮቹ እንዲያጋሩ ግፊት ማድረግ ይጠበቅባቸዋል ብለዋል።
ክቡራትና ክቡራን፣ በቀሩን ጥቂት ደቂቃዎች ርዕሰ ወሬዎቹን እናስታውሳችሁ። ከደቡብ ኢትዮጵያ ክልል ወላይታ ዞን ሶዶ ከተማ ወደ ማዕከላዊ ኢትዮጵያ ክልል ዳውሮ ዞን ሲጓዝ የነበረ የህዝብ ማመላለሻ መለስተኛ አውቶቡስ ተገልብጦ 28 ሰዎች መሞታቸውን የወላይታ ዞን ሰላምና የጸጥታ መምሪያ ለአሜሪካ ድምፅ አስታውቋል። የህወሓት አመራሮች የክልሉ ኃይሎች በተመለከተ የጊዜያዊ አስተዳደሩ ካቢኔ ያወጣውን መግለጫ ተቃውመዋል። የህወሓት አመራሮች ሲያደርጉ የነበረውን ጉባኤ ተከትሎ ትላንት ማክሰኞ አመሻሽ ላይ ባወጡት በዚህ መግለጫ የትግራይ ክልል የጸጥታ ኃይሎች በአስተዳደሩ ስር መሆን አይገባቸውም ሲሉ የክልሉን አስተዳደር ካቢኔ ውሳኔ እንደሚቃወሙ አስታውቀዋል። እስራኤል ቀጠናውን ወደ ለየለት ጦርነት እየገፋች ነው ሲሉ የአካባቢው አገራት ከሰሱ። በቀጠናው አደገኛ በሆነ ሁኔታ ጦርነቱ ከመስፋፋቱ በፊት እስራኤል በጋዛ ላይ የምትፈጽመው ጥቃት እንዲቆም ግብጽ፣ ዮርዳኖስ እንዲሁም ኢራቅ ናቸው ዛሬ ረቡዕ በጋራ ባወጡት መግለጫ የጠየቁት። ክቡራትና ክቡራን አድማጭ ተመልካቾቻችን ለረቡዕ ምሽት ያሰናዳናቸው ዝግጅቶችም እዚህ ላይ ተፈጸሙ። ነገ ከሐሙስ ከምሽት 3 ሰዓት ላይ መልሰን እንገናኛለን። እስከዚያው በዚሁ እንሰናበታለን። መልካም ምሽት።